Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል
ለብዙዎቻችን በጣም የሚጠቅመንና የጠቀመን ላይብረሪ ስለሆነ አሁን ከተዘጋኔ አሁን ወዴት ነው ሂጄ ማጠናው ብዬ አስባለሁ።
የባህር ዳርና አካባቢዋን ህዝብ ለአመታት ሲያገለግል የነበረው አባ መንገሻ ገነሜ የህዝብ ቤተ መጻሕፍት የመዘጋት አደጋ ተጋርጦበታል።
ለምሳሌ የሚታወቁ ችግሮች ያሉ ትምህርታችን በንግድ የተሳሰሱ ነገሮች አሉ። እነሱ ለምሳሌ አሁንም በህዋው ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ ሰው ኃይል ይኖረናል፣ አምራች ሰው ኃይል ግን አይኖረን።
የአፍሪካ ወጣቶች በህዋ ሳይንሱ ዘርፍ እንዲበረቱ ምን መደረግ አለበት በሚል ሐሳቡን በዓለም አቀፍ ጉባኤ ላይ ለማጋራት በዝግጅት ላይ ያለው ወጣት ትንሣኤ አለማየሁም አብሮን ያመሻል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ኤደን ገረመው ደግሞ በመቀጠል አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል። የኢትዮጵያ 11ኛው ክልል ሊሆን ይችላል የተባለው ደቡብ ምዕራብ ኢትዮጵያ የሚገኙ 5 ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ በሙሉ ድምጽ ጸደቀ። 5ኛው ዙር የፓርላማ ዘመን 6ኛ ዓመት አንደኛ መደበኛ ጉባኤውን በማካሄድ ላይ ያለው የፌዴሬሽን ምክር ቤቱ የደቡብ ምዕራብ ኢትዮጵያ ህዝቦች ላቀረቡት የጋራ ክልል ምስረታ ጥያቄ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ህዝብ እንዲደራጅ ያቀረበውንም የውሳኔ ሐሳብ ወስኗል። የአሜሪካ ድምጽ ያነጋገራቸውና ጥያቄውን ያቀረቡ የዞን ምክር ቤት አፈ ጉባኤዎች፣ ነዋሪዎችና የህዝብ ተወካዮች ለዘመናት ሲታፈን የቆየው ህገ መንግስታዊ ጥያቄያቸው እንዲህ ባለ ባጭር ጊዜ ውስጥ መልስ ያገኛል ብለው እንዳልጠበቁ ተናግረዋል። የአካባቢው ህዝብ ከዚህ በፊት ይደርስበት የነበረውን የእኩልነት፣ የመልካም አስተዳደር፣ የልማትና የፍትሃዊነት ችግርም ይቀረፋል የሚል እምነት እንዳሳደረባቸውም ገልጸዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። በትላንትናው ዕለት የህወሓትን ውሳኔ ችላ በማለት በፓርላማ የተገኙት ብቸኛዋ የትግራይ ክልል ተመራጭ የፓርላማ አባል ያየሽ ተስፋ ሁኔ አንድ ፓርቲ ከምክር ቤት አባልነት ሊያስቀረኝ አይችልም ብለዋል። ሲናገሩም የመረጠኝ ህዝብ ነው በማለት ለአሜሪካ ድምጽ አስረድተዋል። ጽንፍ ይዞ መሄድ የሚመርጠው ነገር አይደለም ሲሉም ገልጸዋል። ዘገባውን ያደረሰን እስክንድር ፍሬው ነው። የዩናይትድ ስቴትስ የበሽታ መቆጣጠርና የመከላከል ማዕከል ትላንት ባስታወቀው መሰረት የኮቪድ-19 ቫይረስ አየር ላይ ለሰዓታት ያክል በመቆየት ሊዛመት እንደሚችል ገልጿል። ማዕከሉ ትላንት ይህን መምሪያ ያወጣው ከሳምንታት በፊት አውጥቶት የነበረውን ተመሳሳይ መምሪያ ካስቀረ በኋላ ነው። ሲዲሲ የትላንቱን መመሪያ ባወጣ ጊዜ ቫይረሱ ያለባቸው ሰዎች ብዙም የአየር ዝውውር በሌለበት ክፍል ውስጥ ሲሆኑ ከስድስት ጫማ በራቁ ሰዎችም ላይ ቢሆን ቫይረሱን ሊያስተላልፉት እንደሚችሉ ማስረጃ ማግኘቱን አስታውቋል። ኮቪድ-19 በዋናነት ሊዛመት የሚችለው በአየር በኩል ሊሆን እንደሚችልም የአሜሪካ የሳይንስ ጠቢባን የጻፉት ግልጽ ደብዳቤ ትላንት ሳይንስ በተባለው የሕክምና መጽሔት ላይ ወጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የቻይና ብዝበዛ፣ ሙስናና የማስፈራራት ተግባር ያሉትን አውግዘዋል። ፖምፔዮ ውግዘቱን ዛሬ ያሰሙት በእስያ ሀገራት መሪዎች የከፍተኛ ደረጃ መድረክ ላይ በተገኙበት ወቅት ነው። ዋሽንግተን በእነዚህ ሀገራቶች እየሰረጸ የሄደውን የቻይና ተጽዕኖ የመገዳደር ዓላማ እንዳላትም ታውቋል። ቶኪዮ በተካሄደው ስብሰባ የተሳተፉት ዩናይትድ ስቴትስ፣ ጃፓን፣ ህንድና አውስትራሊያ ሲሆኑ ቻይና ስለ ኮሮና ቫይረስ ግልጽነት አላሳየችም፣ በጎረቤት ሀገራቶቿም ላይ የምታንጸባርቀው የሀያልነት መንፈስም እየጨመረ ሄዷል የሚል ቅሬታ እንደሚሰማም ተገልጿል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ለአሜሪካ ድምጽ ከዋሽንግተን ዲሲ።
Gambino VOA. ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ለአዳዲስና ትኩስ መረጃዎች የማኅበራዊ መገናኛ ገጾቻችንን መከተል አትዘንጉ። ወደ ቀዳሚው ዘገባ እናምራ። አባ መንገሻ ገነሜ በመባል የሚታወቀው የባህር ዳር ከተማ የሕዝብ ቤተ መጻሕፍት የመዘጋት አደጋ ተጋርጦበታል። ለበርካታ ዓመታት ከተማዋን ያገለገለው ቤተ መጻሕፍት በዚህ ደረጃ ላይ የደረሰው ከፍተኛ የሆነ የበጀት እጥረት ስላጋጠመው ነው ሲል ለ20 ዓመታት ድጋፍ ሲያደርግለት የነበረው የኢየሩሳሌም ሕፃናትና ማኅበረሰብ አቀፍ የልማት ድርጅት ገልጿል። የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ ገና ልወያይበት ነው ብሏል። አስቴር መዝጋናው ዝርዝሩን ይዛለች።
በባህር ዳር ከተማ 2 የህዝብ ቤተ መጻሕፍት ይገኛሉ። ዘመናዊውና በብዙ ተማሪዎች ተመረጩ ግን አባ መንገሻ ገነሜ የህዝብ ቤተ መጻሕፍት ነው። ቤተ መጻሕፍቱ ላለፉት 20 ዓመታት አገልግሎት ሰጥቷል። በቤተ መጻሕፍቱ ወቅታዊ የሆኑ የመረጃ ምንጭ የሆኑ መጻሕፍት፣ ጋዜጦችና መጽሔቶች ከመገኘታቸው ባሻገር ከአሜሪካ ኤምባሲ ጋር በመተባበር የወጣቱን የቴክኖሎጂ ክህሎት የሚያሳድጉ ስልጠናዎችም ይሰጥበታል። ወጣት ሰብለማሩ ይህንን እውነታ ትናገራለች።
እዚህ ገነሜ ላይብረሪ እንግዲህ ማጥናት የጀመርኩት ከ8ኛ ክፍል ጀምሮ ነው። እስከ 12ኛ ክፍል አጥንቻለሁኝ። አሁን ግቢ ገብቻለሁኝና ሊዘጋ ነው ሲባል ሰምቻለሁኝና በጣም ነው ያዘንኩት። ምክንያቱም ከሌሎቹ ላይብረሪዎች ለይተን ወደዚህ የምንመጣው የተለያዩ መጽሐፍቶች ስላሉበት ነው። የአሜሪካ ኮርነር ስላሉበት እዚህ ስራ መጥተው የሚሰሩ ሰዎችም አሉ። እኛም ደግሞ እዚህ መተን የምናጠና ሰዎች አለን እና ለብዙዎቻችን በጣም የሚጠቅመንና የጠቀመን ላይብረሪ ስለሆነ አሁን ከተዘጋኔ አሁን ወዴት ነው ሄጄ የማጠናው ብዬ አስባለሁ።
አሁን ይህ ዘመናዊ ቤተ መጻሕፍት የመዘጋት አደጋ ገጥሞታል ይላሉ የኢየሩሳሌም ሕፃናትና ማህበረሰብ አቀፍ ልማት ድርጅት የባህር ዳርና አካባቢዋ ዋና ስራ አስኪያጅ አቶ ደግልኝ ፈንታ።
ከዚህ በፊት እንደነበረው ከተለያዩ ዶኖሮች ጋር ተጻጽፈን የምናመጣው ነገር እየቀዘቀዘ መጥቷል። አሁን እንደ ድሮው አዳዲስ መጻሕፍት ወደ ቤተ መጻሕፍቱ አይገቡም። የተለያዩ መጽሔቶች ማጋዚንስ እንደዚህ በፊቱ መጠቀም አልተቻለም። በአይነቱ ልዩ የሆነ የህፃናት ቤተ መጻሕፍት ከፍተን ህፃናት ከ8 እስከ 14 ዓመት ያሉ ህፃናት መጠቀም ጀምረው ነበር። ነገር ግን በላይብራሪ ውስጥ በውስጡ ወደ 15 ሰራተኞች አሉት። በሽፍት የሚሰራ ነው። የእነዚህ የወራዊ ደሞዝ በጣም ከባድ ነው። እንደምታየው ወደ 4000 ካሬ ሜትር የሚሆን ቦታ፣ ሰፊ ቦታ አለው። በዚህ ቦታ ላይ ብዙ ነገሮችን ትናንሽ ኪዮስኮችን በመስራት ወይም ከላይብራሪው አገልግሎት ጋር ሊቃረኑ የማይችሉ ሌሎች ገቢ የሚያስገኙ ነገሮችን ዙሪያውን በመስራት ላይብራሪውን ከዚህ በተሻለ የማንንም እገዛ በየአመቱ እንዳይጠይቅ ለማድረግ እና እገዛውን እንዲቀጥል ለማድረግ በቤተ መጻሕፍቱ ስምና በአንባቢያን ስም ይህንን እገዛ እንዲያደርጉ እንጠይቃለን።
የቤተ መጻሕፍቱ ስራ አስኪያጅ ዘውዲቱ ዋንባው ቤተ መጻሕፍቱ የተጋረጠበትን አደጋ እንዲህ ይገልጹታል።
በጀት እጥረት ነው። ሰራተኞችን ቀንሰናል። ተጨማሪ ሰራተኞች ሰርቪሱን ማሳደግ አልቻልንም። አሁን በዓለም ላይ ያለው የአገልግሎት አሰጣጥ የደረሰበት ደረጃ ማድረስ እንፈልጋለን። የተጀመሩ ጅምሮችም ነበሩ፣ እቅድ ብቻ አልነበረም። አንዳንዶቹ ሰርቪሶች ከአሜሪካን ኤምባሲ ጋር በመተባበር የምንሰራው ስራ ስላለን አለ፣ ዲጂታል ላይብራሪ በተወሰነ መልኩ አለ። ግን ስቲል ሃርድዌሩ ለምሳሌ ፕሪንትድ የሆኑ መጽሐፍቶችን ኢቭን እነሱን እንኳን ገዝተን ማቅረብ አልቻልንም ማለት ነው። እና ያ ፍላጎቱ አለ፣ ጅምርም አለ።
የአሜሪካን ኮርነር አሁን እዚህ ዲጂታል ላይብራሪ ነው አይደለ እየሰጠ ያለው?
ሁለቱንም ነው። ዳታቤዝ አለው፣ አንዳንድ አገልግሎቶች በዛ መልኩ ማለት ነው አክሰስ ማድረግ እዚህ የመጣ ተጠቃሚ በነጻ አክሰስ ሊያደርጋቸው የሚችሉት ዳታቤዞች አሉት። ከዛ በተጨማሪ ደግሞ በቴክኖሎጂ የታገዘ የተለያዩ ስልጣኖችን እንሰጣለን ማለት ነው። ስለዚህ ሁለቱንም የያዘ ነው፣ ሞር ግን ወደ ቴክኖሎጂው ያዘነበለ ነው።
ጉዳዩን የሚመለከተው የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ መሆኑን ሰምተን መረጃ ብንጠይቅም ገና ሊነጋገሩበት እንደሆነ ኃላፊው ገልጸውልኛል። በቅርቡ ከስልጣን የተነሱት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር መሐሪ ታደሰ ከወር በፊት ቤተ መጻሕፍቱ እንደማይዘጋና በቅርቡም ዲጂታል ለማድረግ እየሰሩ መሆኑን በፌስቡክ ገጻቸው ማስፈራቸው ይታወሳል። በመጨረሻም በሀገር ውስጥም ሆነ በውጭ ያላችሁ የቤተ መጻሕፍቱ ተጠቃሚ የነበራችሁ በተማሪዎችና በወላጆች ድጋፍ እንድታደርጉ ጥሪ ቀርቦላቸዋል። አሜሪካ ድምጽ ሬዲዮ፣ አስቴር ምስጋናው ነው፣ ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ትንሣኤ አለማየሁ ይባላል። የአራተኛ ዓመት የመቀለ ዩኒቨርሲቲ የሜካኒካል ምህንድስና ተማሪ ነው። በመቀለ ዩኒቨርሲቲ የኢትዮጵያ ህዋ ሳይንስ ማህበረሰብ ምክትል ሊቀመንበርና በተባበሩት መንግስታት የስፔስ ጄኔሬሽን ተቋም አማካሪ ቢሮ የኢትዮጵያ ተጠሪም ነው። ትንሣኤ ወደ ሜካኒካል ምህንድስናው የገባው በኢትዮጵያ ህዋ ምህንድስና ዘርፍ ስለሌለ ተቀራራቢ ነው ብሎ እንደሆነም ይናገራል። ከዘመኑ ሀገሩን ወክሎ የአፍሪካ ወጣቶች በህዋ ሳይንሱ ዘርፍ በሰፊው እንዲሳተፉ ምን መደረግ አለበት በሚል ረቂቅ ጽሑፍ የህዋ ጠበብት ኮንግረስ በሚያዘጋጀው ስብሰባ ላይ ሊያካፍል ዝግጅቱን ጨርሷል። ኤደን ገረመው ትንሣኤን አነጋግራ ተከታዩን ዘገባ አሰናድታለች።
የስድስተኛ ክፍል ተማሪ እያለ በህዋ ሳይንስ ፍቅር የተለከፈው ትንሣኤ አለማየሁ ገና በልጅነቱ ያነባቸው በነበሩት የታሪክ መጽሐፍቶች አማካኝነት የህዋ ሳይንስ ጥበብ ጋር እንደተዋወቀ ይናገራል። ትንሣኤ ከዚያን ጊዜ አንስቶ እስካሁን ድረስ ይሄ የህዋ ፍቅር ስሜቱ እየተከተለው ይገኛል።
ወደዚህ ነገር መግባት የጀመርኩት ከስደርስ ዝም ብሎ ሀሳቡ የቃ ጀመረ። ያኔ ቋንቋውን ማወቅ ስላለብኝ እንግሊዝ መማር ጀመርኩኝ። ከዛ በኋላ ስምንተኛ ክፍል ስደርስ የኢትዮጵያ ስፔስ ሳይንስ ሶሳይቲን ተዋወቅኩኝ። ከዛ ጊዜ ጀምሮ አባል ነበርኩኝ። ስለዚህ ያው ታሪኩ እንደ ታሪክ በራሴ ባለው አቅም ለማድረግ ሞክረው ነገር ቢኖርም አሁን በጊዜው ያለውን ደግሞ ሳይንስን እና ቴክኖሎጂ በጣም ለማዳበር ፈልግ ስለነበረ ብዙ ስኮላርሽፖችን ሞክር ነበረ። ውስጥ አንድ ለትን ሳክቶልኛል፣ ግን ሚቀሩ ፋይናንሻል ከገንዘብ ጋር የተያዙ ጉዳዮች ስለነበሩ በዛ ምክንያት ሄጄ ለመማር አልቻልኩኝ። ዩኒቨርሲቲ ስገባ አሁን መካኒካል ኢንጂነሪንግ የገባሁበት መሰረታዊ ምክንያት ካሉት የምህንድስና ዘርፎች ውስጥ ለኤሮስፔስ ኢንጂነሪንግ በጣም የተሻለ የቀረበ የሚባሉ ኤሌክትሪካል እና መካኒካል ነበሩ። እኔ ደግሞ ራሴን ሳየው የተሻለ ቅርበትና አቅም ያለኝ ሰው የተሰማኝ መካኒካል ምህንድስና ላይ ስለሆነ ወደዛ ተቀላቀልኩኝ ማለት ነው። ፍላጎት በጣም ነበረኝ። አሁንም ድረስ ራሱ መቀሌ ዩኒቨርሲቲ አስተዳደሩ በጣም በአዳዲስ ሀሳቦች ቀና ስለሆነ አሁንም አላቋረጥኩኝም። የተለያዩ ሙከራዎችን እያደረግን ነው። ይህ የኤሮስፔስ ኢንጂነሪንግ በድህረ ምረቃ ፕሮግራም እንዲከፈት የመሳሰሉት ነገሮች የአቅማችን እያደረግን ነው። ያው እንደ ሀገር መሰራት ያለበት ነገር ስለሆነ በሱ በኩል የሚይዙን ነገሮች አሉ። ከዛ በተረፈ ግን እንደዚህ አይነት ነገሮች እንዲኖሩ ያው እኔ ጋ ብቻ ሳይሆን ምክንያቱም እንዴት ነው እኔ አንድ ጊዜ አንዴ ገብቼ ያው የተቀራራቢ የምለውን ነገር አድርጌ አለፍያለሁ። ብዙ ሰው ግን የለም ብሎ ተስፋ የሚቆርጥ ይመጣል የመሳሰሉት እና ቢያንስ እኔ ያለፍኩበትን ከኔ በኋላ ይመጡ ደግሞ ሌሎች ባቾችም ቢያቸው ሌላ ትውልድ ያን እንዳይደግም የአቅሜን ለማድረግ ሞክራለሁ።
በቅርቡ ዓለም አቀፍ የህዋ ጠበብት ኮንግረስ ላይ የአፍሪካ ወጣቶች በህዋ ሳይንሱ ላይ ያላቸውን እውቀት እንዴት እንደሚያዳብሩና በቀጣይም ተሳታፊ መሆን እንደሚችሉ ጽሑፍ የሚያቀርበው ትንሣኤ ከጽሑፉ በመነሳት አፍሪካውያን ከሁሉም አህጉራት በበለጠ የህዋ ሳይንስ ያስፈልጋቸዋል ይላል። ስለ ጽሑፉ ይዘትም እንዲህ ያብራራል።
ከፈረንጆች አቆጣጠር 2019 ያለፈው ዓመት በአፍሪካ ደረጃ የሚዘጋጀው ስብሰባ ኢትዮጵያ ውስጥ አዲስ አበባ ለማካሄድ ጠብተን ነበር እና በዛ በአሸነፍ መጨረታ መሰረት እዚህ አዲስ አበባ ውስጥ አካሄደን ነበረ እና በዛ ስብሰባ ላይ በዋነኝነት አራት ዘርፎች ላይ የሚናገሩ ነበሩ። አንደኛው የስፔስ ፖሊሲ እና ህግ ላይ ያተኩራል። ሁለተኛው ደግሞ የህዋ ንግድና ስራ ፈጠራ ጋር በተያያዘ፣ ሶስተኛ ደግሞ በሳይንስ ቴክኖሎጂ፣ ኢንጂነሪንግ፣ አርት እና ሂሳብ ጋር በተያያዘ፣ ከዛ ደግሞ ይህንን ወዳለው ማህበረሰብ ማስፋፋት የአውትሪች ስራዎችን ከመስራት ጋር በተያያዘ፣ እንደገና ደግሞ የመጨረሻው የህዋ ሳይንስ የሚያመጣቸውን ቴክኖሎጂዎች እንዴት በተባበሩ መንግስታት ድርጅት ስር በተቀመጡት 17 የዘላቂ ልማት ግቦች እንዴት አድርገን ማጣመን እንችላለን የሚል የተለያዩ አራት ቡድኖች ነበሩ። ሀሳቦችን አንሸራሽረው መፍትሄ የሚሏቸውን ነገሮች ለስፔስ ጄኔሬሽን አድቫይዘሪ ካውንስል፣ ለተባበሩ መንግስታት ድርጅት እና ይህንን መርሃ ግብር ደግሞ እንዲዘጋጅ ትብብር ላደረጉ ተቋማት፣ ስለዚህ ይህን ያዘጋጁትን ሰነድ እና ሌላ ተጨማሪ ዳራዎች በአንድ ላይ ሰብሰብ አድርጎ የሚያቀርበው ጽሁፍ ማለት ነው። በአጠቃላይ
የአፍሪካ ችግር ሊቀረፍ የሚችለው በውጭ ኃይሎች ሳይሆን በአፍሪካውያን ብቻ ነው የሚለው ትንሣኤ አፍሪካውያን ወጣቶች በህዋ ሳይንሱ ዘርፍ እንዲሳተፉ ካስፈለገ የትምህርት ዘርፉን በተግባር መደገፍ እንዲሁም ደግሞ በተመሳሳይ ኢንዱስትሪውንም ማዳበር ላይ ትኩረት መደረግ እንዳለበት በመጠቆም ይሄ ደግሞ በስደት መልክ ከአፍሪካ የሚወጣውን የተማረ የሰው ኃይልም በመቀነሱ ረገድ ትልቅ ሚና እንዳለውም ይናገራል።
ለምሳሌ የሚታወቁ ችግሮች ያሉብን ነገሮች አሉ። የትምህርት አሰጣጣችን መንገድ የመሳሰሉት ነገሮች አሉ። እነሱ ለምሳሌ አሁንም በዚህ በህዋው ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ የሰው ኃይል ይኖረናል፣ አምራች ሰው ኃይል ግን አይኖረን። መማሩን ተምረውታል፣ ነገር ግን ወደ ትግበራ ተግባቸው በጣም የሚቸገር አይነት የሰው ኃይል ነው የምናመርተው ማለት ነው። አሁን ከጊዜ ያለን የትምህርት አሰጣጥ አሁንም ብንተገብረው ከሆነ ሲጀንደረ በቃ ችግራችን ያ ነው። ለምሳሌ መሰረታዊ ችግር። ከዛ ደግሞ ሲቀጥል አሁን ለምሳሌ በዲግሪ እናስመርቃለን ብሎ ለምሳሌ አንድ ኢትዮጵያ ዩኒቨርሲቲ ለምሳሌ ቢነሳ የዓለም ሳይ በዲግሪ የሚመረቀው ተማሪ ወይም የምትመረቀዋ ተማሪ ያን ትምህርቷን ከማጠናቀቋ በፊት ኢንዱስትሪ ምን ይመስላል የሚለውን ሄዳ ማየት መቻል አለባት። ለማድረግ ደግሞ ኢንዱስትሪ ሬዲና አቬለብል መሆኑ መቻል አለበት። የሚሰራ ፋንክሽን የሚያደርግ ኢንዱስትሪ መኖር አለበት። በሰው ኃይል አንጻር ትንሽም ቢሆን የተወሰነ ያህል አለ። እንዲሁም ደግሞ የተመረቁትንም የተለያዩ ስልጠናዎች እና ድጋፎች ወደዚህ መስመር ማምጣት መቀየር ይቻላል። ይህን ለማለት ፈልጌ ነው። ከዩ የሚሄዱ ነገሮች ናቸው እነዚህ ሁለቱ፣ ትምህርቱም ኢንዱስትሪውም አንድ ላይ መሄድ መቻል አለባቸው። ኢንዱስትሪ ብቻ መሄድ ከሆነ ኢንዱስትሪው እንደ መሰረተ ልማት ስንጣው ይኖራል። የሚሰሩበት ግን ከዛሬ እንደነበረ ቻይናውያን ይሆናሉ ማለት ነው፣ ደግሞ ሌሎች የሀገራት ሰዎች። ከዛ በተረፈ ደግሞ ትምህርቱ ብቻ ከሆነ ደግሞ ሰው ይማራል ወይ የማይገናኝ ዘርፍ መስራት ይጀምራል። ያው ብዙ ተማሪዎች ለምሳሌ ወጥቶ ኮሚስቶ መስራት እንደጀመሩት፣ አሊያም ደግሞ ወደ ውጭ ሀገር እየሄዱ በስደተኝነት የተመዘገቡ ሌሎች ሀገሮች ማገልገል ይጀምራሉ ስለማይተገበር ማለት ነው። ሁለቱም ነገሮች ትይዩ በሆነ መልኩ መሄድ መቻል አለባቸው። ሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ከሚኒስትር ኦፍ ሳይንስ ና ኤጁኬሽን ጋር ቅርብ ጊዜ ተፈራርሞ ለምሳሌ አዲስ አበባ ሳይንስ ና ቴክኖሎጂ ዩኒቨርሲቲ ላይ የመገጣጠሚያ የመፋብሪኪያ ና ሞከሪያ አንድ ትልቅ ፋሲሊቲ ለመገንባት ለምሳሌ አስቧል። ለምሳሌ ይሄ እንደዚህ አይነት መሰረተ ልማት መሰራቱ ለምሳሌ ትልቅ ነገር ይረዳል፣ ለተማሪውም ገብቶ ለሚሰራ ሰው ማለት ነው።
ትንሣኤ ሲያጠቃልልም ወጣቶች በህዋ ሳይንስ ውስጥ ያለውን ሀገር በቀል እውቀት በማዳበር በተለያዩ ክለቦች በመሳተፍ እንዲሁም የህዋ ሳይንስ ማህበር አባል በመሆን ስሜታቸውን ማዳበር እንደሚችሉ ይናገራል። በተጨማሪም በሀገሪቱ እየተሰሩ ያሉ የሳተላይት ማምጠቅና የህዋ ሳይንስ እንቅስቃሴዎች በቶሎ ወደ ተግባር ገብተው የታለመላቸውን ዓላማ እንዲያሳኩና ህብረተሰቡንም የሚጠቅሙበት ሁኔታ ሊመቻች እንደሚገባም አጽንኦት ሰጥቶ አሳስቧል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚደመጥ የአዲሱ ትውልድ ድምፅ ነው። በኢትዮጵያ ውስጥ ህገወጥ አደን እየተባባሰ ሄዶ በርካታ የዱር እንስሳት እየተገደሉ አካላቸው በከፍተኛ ገንዘብ እንደሚሸጥና የሚገኘው ገንዘብ ከግል ጥቅም አልፎ ለጦር መሳሪያ ግዥና እርስ በርስ ግጭቶች ማባባሻ እየዋለ እንደሚገኝ በተለያየ ጊዜ ተገልጿል። ኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ያሰራውና አርብ ዕለት ለእይታ ያቀረበው ኢትዮጵያስ ኤሌፋንት ክራይሲስ የተሰኘ የኢትዮጵያ ዝሆኖች ያሉበትን አስጊ ሁኔታ የሚያሳይ ጥናታዊ ፊልም እንዳረጋገጠውም ሀገሪቱ ከ1980ዎቹ አንስቶ 90% የሚሆኑ ዝሆኖችን አጥታ በአሁኑ ሰዓት በኢትዮጵያ ውስጥ የሚገኙ ዝሆኖች 1900 ብቻ ናቸው። በዚህ 40 ደቂቃ የሚፈጀውና በአምስት የተለያዩ ብሔራዊ ፓርኮች ውስጥ የሚገኙ ዝሆኖች ይዞታን የሚያስቃኘው ጥናታዊ ፊልም ዋና አዘጋጅ አሜሪካዊው ጋዜጠኛና የፊልም ሰሪ አንቷን ሊድሌይ ሲሆን ስመኝሽ የቆየ በፊልሙ ጭብጥና አጠቃላይ ሂደት ዙሪያ አነጋግረዋለች። የመጀመሪያው ክፍል ቀጥሎ ይቀርባል።
So for now starting our journey to see if we can find and be lucky to find an elephant. Of course the elephants have their own schedule. They're not on a precise schedule, but if we're lucky we'll find one.
ባሳለፍነው ሳምንት ማጠቃለያ ላይ ይሄውን በመግቢያችን ላይ የሰማነው ኢትዮጵያስ ኤሌፋንት ክራይሲስ የተሰኘው ጥናታዊ ፊልም ኢትዮጵያ ውስጥ ለመጥፋት የተቃረቡ ዝሆኖች የተጋረጠባቸውን አደጋና የቀሩትን ጥቂት ዝሆን ዝርያዎች ለመጠበቅ የሚደረገውን እንቅስቃሴ የሚያሳይ ጥናታዊ ፊልም ተመርቋል። ይህን ጉዳይ እንዴት ወደ ፊልም ልታመጣው ቻልክ? የኢትዮጵያ ዝሆኖች ላይ የተጋረጠውን አደጋስ እንዴት ልታውቅ ቻልክ?
Yeah, the story came to my attention in different media outlets in terms of the issues that Ethiopia is facing regarding its endangered wildlife.
በኢትዮጵያ የሚገኙ የዱር እንስሳት የተጋረጠባቸውን አደጋ በተለይ ለመጥፋት ስለተቃረቡ ዝሆኖች በተለያዩ ሚዲያዎች ላይ በቅርብ እከታተል ነበር። ስለዚህ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን እንድሰራ ጥያቄ ሲያቀርብልኝ ደስተኛ ነበርኩኝ። በርግጥ የዱር አራዊት ላይ ጥናታዊ ፊልም ሰራ የመጀመሪያ ጊዜ ነው። ስለዚህ ብዙ ዝግጅት ይጠይቅ ነበር። አጠቃላይ ስራው ለሌሎች ጥናታዊ ፊልሞች ከምንጠቀመው ቴክኒክ እጅጉን ይለያል። ምክንያቱም ዱር ውስጥ ነው የምንሰራው። የትኛውንም አይነት ዝግጅት ብታደርጊ የምትሄጂው ተፈጥሮ ጋር ስለሆነ ተፈጥሮ አዘጋጅቶ ከሚጠብቅሽ ነገር ጋር ተግባብተሽ ልትሰሪ ግድ ይላል። ከዱር አራዊት ጋር ስትሰሪ ዳይሬክት የምታደርጊው አንቺ ሳትሆኚ ተፈጥሮና እንስሳቶች ናቸው። በዛው ልክ ደግሞ በጣም ጥንቃቄ ማድረግም ያስፈልጋል። ስለዚህ በግሌ ከማደርገው ጥናት በተጨማሪ ከፓርኮቹ አስተዳዳሪዎችና ጠባቂ ወታደሮች ጋር በቅርበት ግንኙነት ነበር።
The filming took place in 5 or 6 different national parks.
እንግዲህ ፊልሙ በተለያዩ የኢትዮጵያ ክፍሎች በሚገኙ 5 ብሔራዊ ፓርኮች ውስጥ ነው የተቀረጸው። በፊልሙ ላይ እንዳየነው አንዳንዶቹ ቦታዎች አስፈሪ የዱር እንስሳ ያለባቸው፣ አንዳንዶቹ ደግሞ የእርስ በርስ ግጭቶች የሚካሄዱባቸው አደገኛ ቦታዎች ናቸው። ምን ያክል ጊዜ ነው ቀረጻው የፈጀው? እነዚህ ሁኔታዎችንስ እንዴት ተቋቁማችሁ ነው ቀረጻውን ያካሄዳችሁት? ምናልባት ያጋጠማችሁ አደጋ ወይም ችግር ነበር?
እጅግ በጣም ሩቅ በሆኑ ቦታዎች ውስጥ ነው ቀረጻውን ያካሄድነው። ምንም አይነት ማደሪያም ሆነ መጠለያ አልነበረም። ከአካባቢዎቹ ነዋሪዎች ርቀው በሚገኙ ቦታዎች ላይ ድንኳን ውስጥ ነበር የምናድረው። ይዘን የሄድነውን ብስኩትና ቆሎ እየበላን ውሃን ጠጣለን። ማታ ማታ አንዳንድ እንስሳቶች የሚያወጧቸው አስፈሪ ድምጾችም ይኖራሉ። ግን ያ ሁሉ ያሳለፍነው ጊዜ በመጨረሻ ዋጋ ኖረው። በእያንዳንዱ ፓርክ ላይ የነበረው ቀረጻ ከ7ና ከ8 ቀን በላይ አልፈጀም። ምክንያቱም ቶሎ ሰርተን መጨረስ የነበረብን ስራ ነበር። አንድ ቦታ ላይ ብዙ ለመቆየት ጊዜ አልነበረንም።
ለምንድን ነው አስቸኳይ የነበረው? ፊልሙ ባስቸኳይ ተሰርቶ በዚህ ሰዓት እንዲታይ የተፈለገበት ምክንያት አለ?
Right now there's an estimated about 1900 elephants remaining.
ኢትዮጵያ ውስጥ በአሁኑ ሰዓት የቀሩት 1900 ዝሆኖች ብቻ ናቸው። ለዝሆን ጥርስ ተብሎ የሚደረገው ህገ ወጥ አደን፣ በየአካባቢዎቹ ያለው የህዝብ ቁጥር በፍጥነት ማደግ ጋር ተያይዞ የሚታየው የአካባቢ መራቆት እንዲሁም የግል መሬት ይዞታ መስፋፋት እንደቀጠለ ነው። የአካባቢው ነዋሪዎች በጉዳዩ ላይ ብዙ እውቀት የላቸውም። የተሻለ የእርሻ ምርት ለማግኘት ሲሉ መሬታቸውን ማስፋት ይፈልጋሉ። ለእነሱም የህልውና ጥያቄ ነው። በድንበር አካባቢ የጸጥታ ችግርም ያስነሳል። በተለይ አሁን በኮሮና ምክንያት ሁሉም ነገር ወደ ወረርሽኙ ስለተወሰደ ህገወጥ አዳኞች አጋጣሚውን ተጠቅመው ብዙ ዝሆኖችን ለመግደል ሙከራ እያደረጉ ነው። ስለዚህ አሁኑኑ ህብረተሰቡን ካላሳወቅንና የሆነ እርምጃ ካልተወሰደ ዛሬ የቀሩት 1900 ዝሆኖች ከዓመት በኋላ ወይንም ከጥቂት ዓመታት በኋላ ምንድን ነው የሚሆኑት?
ትክክለኛ ጥያቄ ነው። ነገር ግን ጥናታዊ ፊልሙ የተሰራው በእንግሊዝኛ ነውና ይህን መልእክት ማስተላለፍ የተፈለገው ለማን ነው?
When the film was commissioned, the main target was for the international audience and
ኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን ሲያሰራ በዋናነት መልእክቱ እንዲተላለፍለት የፈለገው ለፖሊሲ አውጪዎችና ውሳኔ አስተላላፊዎች ነው። የኃላፊነት ቦታ ላይ ሆነው ለውጥ ማምጣት የሚችሉ ነገር ግን በጉዳዩ ላይ እውቀት የሌላቸው ሰዎች አሉ። ከዛ በተጨማሪ ዝሆኖችና ሌሎች የዱር እንስሳቶችን ለመጠበቅ ለሚደረገው ስራ የገንዘብ ድጋፍ ማድረግ የሚችሉ ዓለም አቀፍ የውጭ ድርጅቶች የሰው ኃይል በማሰልጠን ለጸጥታ ስራዎች ድጋፍ በማድረግና የዱር እንስሳቱ ያሉባቸውን አካባቢዎች ለመጠበቅ የቴክኖሎጂ እገዛ በማድረግ ረገድ እንዲያግዙ እነሱንም ለማሳወቅ ነው።
መጀመሪያ ልጇ ሞታ ነበረች። ከዛ ልጇ ፍለጋ ድጋሚ ስትመጣ ከአንድ ሳምንት በኋላ እሷ ድጋሚ ገደሉበት። እነኝ እዚህ ባለፈው ሳምንት ነበር ስንመጣ ጥርሱ ያቆርጡ ስላሉ።
Poaching for ivory is the most severe threat facing Ethiopia's elephant population. In the last 5 years, it's estimated that over 100 elephants were killed for their tusk.
እንግዲህ የዱር አራዊቶቹ በሚኖርባቸው አካባቢ በአካል ሄደ በተለይ የኢትዮጵያ ዝሆኖች የተጋረጠባቸውን አደጋ አይተሃል። የአካባቢው ነዋሪዎችም አናግረሃል። እነሱን ለማዳን የሚንቀሳቀሱ ሰዎች ጋርም በጉዳዩ ላይ ተወያይተሃልና በፊልሙ ላይ ለማሳየት እንደሞከርከው የኢትዮጵያ ዝሆኖች ላይ የተጋረጠው አደጋ ምን ያክል አሳሳቢ ነው? አደጋ ላይ የጣላቸውስ ነገር ምንድን ነው?
አደጋው እጅግ በጣም አሳሳቢ ነው። የሚገርመው ነገር ኢትዮጵያ ውስጥ ያለ ማንም ሰው ሳናግር ሁሉም ኢትዮጵያ ውስጥ ዝሆን እንዳለ ይነግረኛል። ነገር ግን ምን ያክል አደጋ ውስጥ እንዳሉ ማንም አያውቅም። በሄድኩባቸው ብሔራዊ ፓርኮች በሕገ ወጥ መንገድ የተገደሉ ዝሆኖች አጽም በየቦታው ወድቆ አይቻለሁ። ሁኔታው በጣም አስደንጋጭ ነው። ለምሳሌ ባቢሌ የሚገኘው የዝሆኖች መጠለያ ሄደን ከቀረጽን ከሶስት ወር በኋላ ሕገ ወጥ አዳኞች በፓርኩ ጠባቂዎች ላይ ተኩስ ከፍተውባቸው ነበር። ይሄ ጉዳዩ አስጨናቂና አሳሳቢ እንደሆነ ያሳያል። ስለዚህ ይሄ ፊልም ሰዎችን በተወሰነ መልኩ ያነቃቸዋል ብዬ ተስፋ አድርጋለሁ። አዎ ዛሬ ኢትዮጵያ ውስጥ ዝሆን አለ ልንል እንችላለን። እነሱን ለመጠበቅ ምንም ካልተደረገ ግን መልሱ ኢትዮጵያ ውስጥ በአንድ ወቅት ዝሆን ነበር፣ አሁን ግን የለም ይሆናል።
Do we want to have this conversation saying we once had elephants and now we don't?
አድማጮች ስመኘሽ ካንቷን ሊድሌ ጋር ያደረገችው ቆይታ በዚያ ላበቃ። ቀጣዩ ክፍል በነገው ዕለት ይቀርባል። እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። ባሙዚኒውን በመስተንግደው ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ አምሽተናል። የመርሃ ግብሩ ዋና አዘጋጅ ደግሞ ትዝታ በላችሁ ናት። መልካም ምሽት።
We're gonna make it.